ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት 18/2015 ዓ.ም ዝግጅታችን ጀመረ። የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ አጀንዳ ጉድለቶች የታዩበት የአፍሪካና አፍሪካውያን ጥቅም ክብር ሲያስቀድም አይደለም ሲሉ በ2022 የአፍሪካ ህዝቦች መድረክ 2022 African People's Forum አዘጋጆች ተናገሩ። አዲስ እስራኤል ለዩናይትድ ስቴትስና አፍሪካ ግንኙነት በሚል ዋሽንግተን ዲሲ ውስጥ ባለፈው ሳምንት እሁድ 22/2015 ዓ.ም በኤርትራያን የባህልና የሲቪክ ማዕከል አዳራሽ ውስጥ በተካሄደው ስብሰባ ኢትዮጵያውያንና ኤርትራውያን ጨምሮ የአፍሪካ የካሪቢያንና ጥቁር አፍሪካ አሜሪካውያን እንዲሁም የግራ ዘመን ፖለቲካ ርዕዮተ ዓለም አራማጆች መገኘታቸውም ተሰምቷል። ይህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ኤደን ገረመው መርሃ ግብሩን በመምራት፣ ስመኝሽ የቆየ በዜናዎቹ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት፣ ብርሃን ኃይሉ በፕሮዳክሽን አብረናችሁ እናመሻለን። አስቀድመን ወደ ዜናዎቹ ነው የምናልፈው። አብራችሁን ሁኑ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በሰሜን ማሊ ቱንዱክቱ ከተማ በሰላም አስከባሪ ኃይሎች ላይ በደረሰ ጥቃት ከናይጄሪያ የመጡ ሁለት የተባበሩት መንግስታት ድርጅት ሰላም አስከባሪዎች መገደላቸውንና አራት መቁሰላቸውን ድርጅቱ አስታወቀ። አርብ ዕለት በደረሰው ጥቃት አንድ የማሊ የጸጥታ ኃይል አባል መገደሉንም የመንግስታቱ ድርጅት የጸጥታው ምክር ቤት ጨምሮ አስታውቋል። የመንግስታት ድርጅቱ ዋና ጸሐፊ አንቶኒዮ ጉተሬዥና የጸጥታው ምክር ቤት ጥቃቱን አጥብቀው አውግዘዋል። ምክር ቤቱ አክሎ በተባበሩት መንግስታት ሰላም አስከባሪዎች ላይ ያነጣጠሩ ጥቃቶችን ማቀድ፣ መምራት፣ መደገፍ ወይም በድርጊቱ ላይ መሳተፍ የጦር ወንጀልን ሊያመለክት እንደሚችል አሳስቧል። እንደ አውሮፓውያን አቆጣጠር በ2012 ከተቀሰቀሰው ህዝባዊ አመጽ ጀምሮ ማሊ ውጥንቅጥ ውስጥ የገባች ሲሆን አድማ ያደረጉ ወታደሮች ፕሬዝዳንቱን ከስልጣን ካስወገዱ በኋላ የጂሃዲስት አመጽ ያስከተለ ከፍተኛ የስልጣን ክፍተት ፈጥሯል። በቱኒዚያ ዛሬ የተካሄደ ባለው የፓርላማ ምርጫ ቱኒዚያውያን የመምረጥ ፍላጎታቸው አነስተኛ ሆኖ ተስተውሏል። አብዛኞቹ ተቃዋሚ ፓርቲዎች ፕሬዝዳንት ካያ ሰኢድ ወደ አንድ ሰው አገዛዝ የሚያደርጉት ጉዞ ማስፈጸሚያ ነው ሲሉ ባወገዙት ምርጫ አልተሳተፉም። ቱኒዚያዊ አትክልት ሻጭ መሐመድ ቡአዚዚ የአረብ አብዮትን በቀሰቀሰ የተቃውሞ ርምጃ ራሱን ካቃጠለ ከ12 ዓመታት በኋላ እየተካሄደ ባለው ምርጫ አዲስ የፓርላማ አባላት የሚመረጡ ቢሆንም ህግ አውጪዎቹ በመንግስት ፖሊሲ ላይ የሚኖራቸው ተጽዕኖ እምብዛም መሆኑ ተገልጿል። ሮይተርስ ቱኒዝ ውስጥ የሚገኙ 6 የምርጫ ጣቢያዎችን ለሁለት ሰዓታት ተዘዋውሮ የተመለከተ ሲሆን ጋዜጠኛው 20 ሰዎች ብቻ ድምጻቸውን ሲሰጡ ማየቱን ዘግቧል። በፕሬዝዳንት ሰኢድ የተሾሙት የምርጫ ኮሚሽን አባላትም የምርጫ ጣቢያዎች ከተከፈቱ በኋላ ባሉት 2 ሰዓታት ውስጥ 270,000 ሰዎች ወይም ድምጽ መስጠት ከሚችሉ 9 ሚሊዮን መራጮች ውስጥ 3% ብቻ የሚሆኑት ድምጽ መስጠታቸውን አስታውቀዋል። የትዊተር ባለቤት ኤሎን መስክ ሐሙስ ጀምሮ አግደዋቸው የነበሩትን የጋዜጠኞች ገጽ እንደሚመልሱ ቅዳሜ ጠዋት በትዊተር አማካኝነት ባስተላለፉት መልእክት አስታውቀዋል። መስክ ይህንን መልእክት ካስተላለፉ ከጥቂት ደቂቃዎች በኋላም የአሜሪካ ድምጽ ዋና ብሔራዊ ዘጋቢ ስቲቭ ሄርማንን ጨምሮ ታግደው የነበሩ ጋዜጠኞች ገጾቻቸው ተመልሰውላቸዋል። መስክ ገጾቹን ያገዱበት ምክንያት ጋዜጠኞቹ የግል ጀት አውሮፕላናቸው የሚገኝበትን ቦታ በመግለጻቸውና ይህም አንደኛው ልጃቸው ላይ ክትትልና ትንኮሳ እንዲደርስበት በማድረጋቸው ነው ብለዋል። ሆኖም ገጻቸው የታገደባቸው ጋዜጠኞች ስለመስክና ኤሎን ጀት ለተሰኘው አካውንታቸው ቢዘግቡም አውሮፕላናቸው የሚገኝበትን ቦታ የሚመለከት መረጃ በትዊተር ገጻቸው አላስተላለፉም። መረጃው ግን በሌሎች ድረ ገጽ ላይ በይፋ የሚገኝ ነው። በትዊተር ገጾቹ መዘጋት በርካታ ጋዜጠኞች፣ የመብት ተሟጋች ቡድኖችና ዓለም አቀፍ ተቋማት ዘንድ ከፍተኛ ስጋት ፈጥሯል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጃሪክ አርብ ዕለት በሰጡት መግለጫ እርምጃ ጉዳዩ በአለም ዙሪያ ባሉ ጋዜጠኞች ላይ ሳንሱር አካላዊ ስጋትና ከዛም የከፉ አደጋዎች በተጋረጡበት ጊዜ መፈጸሙ አደገኛ አካሄድ ይፈጥራል ብለዋል። አክለውም የተባበሩት መንግስታት ድርጅት በዘፈቀደ እገዳው መረበሹን አስተውቋል። የአውሮፓ ህብረትም እገዳው እንዳሳሰበው አስተውቋል። በተመሳሳይ መልኩ ስጋቱን የገለጸው የጋዜጠኞች መብት አሟጋቾች ኮሚቴም ጋዜጠኞች በስራቸው ምክንያት በተወሰደ የበቀል እርምጃ መታገዳቸውን ገልጾ ይህ ጋዜጠኞች ያለ ፍርሃትና ያለ በቀል ዜና የመዘገብ መብታቸውን የሚጥስ ነው ብሏል። መስክ የጋዜጠኞቹን የትዊተር ገጾች እንዲመለሱ ለመወሰን የትዊተር ምርጫ ያካሄደ ሲሆን 59 ከመቶ የሚሆኑ መላሾች ገጾቹ ባስቸኳይ እንዲመለሱ ጠይቀዋል። መስክ ውጤቱን አስመልክቶ በትዊተር ገጻቸው በጻፉት መልእክትም ህዝቡ ተናግሯል ብለዋል። ዋይት ሃውስ ዩናይትድ ስቴትስ ሳውዲ አረቢያ በየመን ለምትታደርገው ጦርነት የምትሰጠውን ድጋፍ ሊያስቆም የነበረውንና በሕግ መወሰኛ ምክር ቤት የቀረበውን የጦር ኃይሎች ውሳኔ ለማገድ መወሰኑን ደግፎ ተከላክሏል። በተባበሩት መንግስታት ድርጅት መረጃ መሰረት በየመን የሚካሄደው ጦርነት 370 ሺህ ሰዎችን ህይወት ያጠፋ ሲሆን ከነዚህ ውስጥ 60 በመቶ የሚሆኑት ህይወታቸው ያለፈው ጦርነቱ ባስከተለው የምግብ ውሃና የጤና አገልግሎት እጥረት ነው። በሳምንቱ መጀመሪያ ላይ የቨርሞንት ገለልተኛ የምክር ቤቱ አባል ሳውዲ በየመን ለምታደርገው ጦርነት አሜሪካ የምታደርገውን ድጋፍ የሚያቋርጥ የውሳኔ ሐሳብ ማሳለፋቸውን ተከትሎ የባይደን አስተዳደር ከበርኒ ሳንደርስ ጋር ግጭት ውስጥ ገብቶ ነበር። ሆኖም ፕሬዝዳንቱ ድምጽን በድምጽ በመሻር መብታቸውን እንደሚጠቀሙ ማሳወቃቸውና ከሌሎች የምክር ቤት አባላት ድጋፍ ማጣቱን ተከትሎ ሳንደርስ የውሳኔ ሐሳባቸውን በማንሳት ከዋይት ሃውስ ጋር ለመደራደር ተስማምተዋል። ሆኖም ያስተዳደሩ ኃላፊዎች በምን ጉዳይ ላይ ከሳንደርስ ጋር እንደሚደራደሩ ከመናገር ተቆጥቧል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቀዳሚው ፕሮግራሞቻችን ጋር መልካም ቆይታ።
ስመኝሽ ቆየን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ 18 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከሬዲዮ በተጨማሪም በዌብሳይታችን amharic.com እንዲሁም ደግሞ @amharic የፌስቡክ ገጻችን ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንላለን። በርካታ ፍልሰተኞች ዩናይትድ ስቴትስ ደቡብ ድንበር ላይ እየደረሱ ነው። በቀድሞ ፕሬዝዳንት ዶናልድ ትራምፕ አስተዳደር የወጣውና ፍልሰተኞች ድንበር ላይ ተይዘው እንዲመለሱ የሚያዘው ፖሊሲ በመጪው ረቡዕ የሚያበቃ በመሆኑ በሺዎች የሚቆጠሩ ፍልሰተኞች ሜክሲኮ ድንበር ላይ በመትገኘው ሲዩዳድ ሃሬስ ከተማ በመሰባሰብ ወደ አሜሪካ ለመዝለቅ በዝግጅት ላይ ናቸው። የአሜሪካ ሕግ አውጪዎች እንዲሁም የጉምሩክና ድንበር ጥበቃ ባለስልጣናት ፖሊሲው በተያዘለት የጊዜ ሰሌዳ መሰረት በመጪው ረቡዕ የሚያበቃ ከሆነ ከፍተኛ ቁጥር ያለው ፍልሰተኛ ወደ ድንበር እንደሚመጣ በመናገር ላይ ናቸው። በዚህ ዙሪያ ሴሳር ኮንትሬራስ ከሲዩዳድ ሃሬስ የላከውን ዘገባ እንግዱ ወልዴ እንደሚከተለው ያቀርባል።
በዩናይትድ ስቴትስ ደቡብ ድንበር በኩል ከፍተኛ ቁጥር ያላቸው ፍልሰተኞች በመድረስ ላይ ናቸው። በሺ የሚቆጠሩትም ኤልፓሶ ቴክሳስ ላይ ለአሜሪካ የጉምሩክና ድንበር ጥበቃ ባለስልጣናት እጃቸውን በመስጠት ላይ ናቸው። እነርሱ እንደሚሉት እጃቸውን በመስጠታቸው የፖለቲካ ጥገኝነት የማመልከቻ ሂደት እንደሚጀምሩ ተስፋ ያደርጋሉ። ስደተኞቹ ኤልፓሶ የደረሱት ታይትል 42 በመባል የሚታወቀውና በቀድሞ ፕሬዝዳንት ዶናልድ ትራምፕ አስተዳደር የወጣው ወደ አሜሪካ ለመግባት የሚሞክሩ ፍልሰተኞች ከድንበር ላይ ተይዘው እንዲመለሱ የሚያዘው ፖሊሲ በመጪው ረቡዕ ሊያበቃ በተቃረበበት ወቅት ነው። አንድ የዩናይትድ ስቴትስ ዳኛ ፖሊሲው በመጪው ረቡዕ እንዲያከትም ባለፈው ወር ውሳኔ ሰጥተዋል። ፖሊሲው የሚያበቃበት ጊዜ እስኪደርስ ታዲያ ፍልሰተኞቹ ሜክሲኮ ውስጥ ከአሜሪካ ድንበር አቅራቢያ በምትገኘው ሲዩዳድ ሆዋሬዝ ከተማ በመሰባሰብ ላይ ናቸው። ሁኔታው ከባድ እየሆነ እንደመጣ የቺዋዋ አገረ ገዢ ማሪያ ጋልቫን ይናገራሉ። ማሪያ በቅርቡ ለሪፖርተሮች ሲናገሩ አስፈላጊ ነገሮችን ሳያቀርብ የሜክሲኮ መንግስት ብሔራዊ ዘቡን በመጠቀም 1500 የሚሆኑ ፍልሰተኞችን በአውቶቡስ አሳፍሮ ወደ ሲዩዳድ ሆዋሬዝ ከተማ ማምጣቱን ነቅፈዋል። ጆል ሞታ ከዶሚኒካን ሪፐብሊክ የመጣ ፍልሰተኛ ነው።
Thank God the Mexican authorities help us. We'll reach our destination and arrive safe.
እግዚአብሔር ይመስገን የሜክሲኮ ባለስልጣናት ድርተውናል በሰላም ደርሰናል ግሩም አድርገው ተንከባክበውናል ኦስካር ሬስ ደግሞ ከኒካራጓ የመጣ ነው ያለፈንበት ሁኔታ በጣም አስቸጋሪ ነበር ግን እግዚአብሔር ይመስገን የሜክሲኮ ህዝብ እጅን ዘርግቶ ተቀበለን በሁሉም ነገር ረዱን ምግብን ጨምሮ በሲዩዳድ ዋሬስ ከተማ በሚገኝ መጠለያ ለጥቂት ሰዓታት ካረፉ በኋላ በመቶ የሚቆጠሩ ፍልሰተኞች ድንበር ላይ የሚገኘውን ሪዮ ግራንዴ ወንዝን ለመሻገር ወስነዋል። በመጠለያ ያሉ ባለስልጣናት አላስቆማቸውም። በመጠለያ የሚሰሩት አና ሮዴላ ማስቆም አንችልም ብለዋል።
No one is going to be forced to stay here.
ማንም እዚህ እንዲቆይ የሚገደድ የለም። መረጃው ተሰጥቷቸው አውቀውት የሚወስኑት ውሳኔ ነው። እንደደረሱ ምግር ተሰጥቷቸው እንዲያርፉ ይደረጋል። ከዛም ህግ ይነበብላቸዋል። የሜክሲኮ መንግስት ሊያደርግላቸው ስለሚችለው ነገር ይነገራቸዋል። ከዛም እያንዳንዱ ቤተሰብ ማድረግ የሚፈልገውን ራሱ ይወስናል።
በሺ የሚቆጠሩ ፍልሰተኞች በሲዩዳድ ዋሬስ እና በኤልፓሶ ከተሞች መሃል በሚገኘው ሪዮ ግራንዴ ወንዝ ላይ ለሚገኙ የዩናይትድ ስቴትስ ድንበር ጠባቂዎች እጃቸውን ሰጥተዋል። በኤልፓሶ አካባቢ የድንበር ጠባቂዎቹ ቃል አቀባይ ኦርላንዶ ሩቢዮ እንዳሉት በቀን 2100 የሚሆኑ ፍልሰተኞች ይስተናገዳሉ።
አድማጮቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት የአማርኛ መሰናዶ ነው። እዚህ ጋር የሙዚቃ አፍታን እንውሰድ። አቤሌክስና ሄዋን ቀብራራይ ይያሉ እየተቀባበሉ የሚያዘምቱን ዜማ ጋብዛለን። የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ አጀንዳ ጉድለቶችና ክፍተቶች የታዩበት የአፍሪካና አፍሪካውያንም ጥቅምና ክብር ያስቀደመ አይደለም ሲሉ
የ2022 የአፍሪካ ህዝቦች መድረክ 2022 African Peoples Forum አዘጋጆች ተናገሩ። አዲስ ራዕይ ለዩናይትድ ስቴትስና አፍሪካ ግንኙነት በሚል ዋሽንግተን ዲሲ ውስጥ ባለፈው ሳምንት እሁድ 22/2015 ዓ.ም በኤርትራውያን የባህልና የሲቪክ ማህበር አዳራሽ ውስጥ በተካሄደው ስብሰባ ኢትዮጵያና ኤርትራን ጨምሮ የተለያዩ የአፍሪካ የካሪቢያንና ጥቁር አፍሪካ አሜሪካውያን እንዲሁም ደግሞ የግራ ዘመም ፖለቲካ ሪዮት ዓለም አራማጆች መገኘታቸውን አዘጋጆቹ ለአሜሪካ ድምጽ ተናግረዋል። የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ በተካሄደበት ሳምንትም መግቢያ ላይ ቀደም ብሎ በተሰናዳው ዝግጅት ተናጋሪዎችና አዘጋጆች ከሆኑት መካከል አቶ ኤልያስ ሩይና አቶ ነብዩ አስፋውን እንዲሁም ደግሞ ከተሳታፊ እንግዶች መካከል ወይዘሮ አዩ ብርሃን ተዛዙና አቶ ከባዱ በላቸውን ያነጋገረው ደረጀ ደስታ ተከታዩን ዘገባ አሰናድቷል።
በ2022 የአፍሪካ ህዝቦች መድረክ ላይ ከነበሩት 13 ተናጋሪዎች መካከል ከሚገኙት ሁለት ትውልደ ኢትዮጵያ አንዱ የሆኑት ራሳቸውን በማስተዋወቅ ስለ መድረኩ ዝግጅት ያብራራሉ።
እሺ አናስተልክ ነብዩ አስፋው ባላለሁ የአፍሪካን ፒፕልስ ፎረም ተለያዩ ድርጅቶች ናቸው አብረሆነ ያዘጋጁት። አንዱ ድርጅትም የኢትዮጵያን አሜሪካን ዴቨሎፕመንት ካውንስል ነው። እሱ ሊቀመንበር ነኝ እኔ። ወደ 7 ድርጅቶች ናቸው የአፍሪካና የአፍሪካን አሜሪካን ድርጅቶች ናቸው። የብላክ አላይንስ ፎር ፒስ ሌላው ነው፣ ኤፓክ ሌላው ነው፣ የኤርትራን ኮሚኒቲ ኦርጋናይዜሽኖች ሁለት አሉበት እና አጠቃላይ የአንሰር ኮሊሽን አለው። አፍሪካን አጀንዳ የአፍሪካንን ህዝብ የሚሟገቱ ድርጅቶች ናቸው ያደረጉት ያዘጋጁት ፕሮግራሙ።
ሌላኛው ተናጋሪ ትውልደ ኢትዮጵያ አቶ ኤልያስ ህሮይ ናቸው።
እንግዲህ እኔ ፓናሊስት ነበርኩኝ፣ ስፒከር ነበርኩኝ። ከዛ በተጨማሪ ደግሞ ስብሰባ ሲዘጋጅ እንደ ቮለንተር ሆኜ ፓርቲስፔት አድርጌያለሁኝ።
እንዴት ነበር የተዘጋጀው? ለምንድን ነው ማዘጋጀት ያስፈለገው? ምንድን ነው የዝግጅቱ ዓላማ? ማን ነው ያዘጋጀው?
እንግዲህ እንደምታውቀው በባይደን አድሚኒስትሬሽን አሁን እየተካሄደ ያለው የአፍሪካን ሊደርስ ሰሚት ተመልክተን ያለውን አጀንዳዎች ካጠናም በኋላ ጋፖች አሉ። ማለት አሁን አፍሪካ ውስጥ ያለው እውነታና ምሳሌ አንዳንድ ነገር እዚህ ጋር ብጠቅስ አፍሪካ ማለት 1.4 ቢሊዮን ሰዎች ያሉበት አህጉር ነው። ወደፊት 5% ግሮዝ ሬት ያላቸው ሀገሮች ብዙ አፍሪካን ሀገሮች አሉ። በላው ግን ደግሞ ስታየው በአፍሪካ ውስጥ አሁን ከ55ቱ ሀገር 33ቱ ሀገሮች 50% በታች ነው ኤሌክትሪክ ሰርቭ የሚያደርጉት ለህዝቦቻቸው። እንደውም አንዳንድ ሀገሮች ከ8% በታች የሆኑ አሉ። ብዙ ተደራራቢ የሆኑ ችግሮች መፈታት የሚችሉ ነገሮች ሆኖ ሳሉ፣ በተጨማሪ ግን አፍሪካ ደግሞ በጣም ብዙ ተስፋና ብዙ ለውጥ ወደፊት የሚታይባት አህጉር ነች ብለን እናስባለን። ግን ይህንን ተመልክተን ደግሞ የባይደን አድሚኒስትሬሽንን ያወጣውን አጀንዳ ስንመለከት ደግሞ በጣም ብዙ ክፍተቶችን ያገኘንበት። እነዚህ ክፍተቶች እንዴት ነው ከአፍሪካና አሜሪካን አወዳጅቶ ወደፊት እኩል በሆነ ደረጃ ወደፊት የሚያራምድበት እርዳታ ሳይሆን በንግድ ታይም ያደረገበት አፍሪካን እምነት የሚለውጥበትን መንገዶች ያላጣቀሰ አጀንዳ በመሆኑ ያንን ጋብ ከተመለከትን በኋላ እኛ ደግሞ ተሰብስበ ምን እናድርግ ብለን ተነጋግረን አፍሪካን ፒፕል ፎረም ቪዥን ፎር ዩኤስ አፍሪካን ሪሌሽንሽፕ ብለን ይህንን ስብሰባ ጠርተን የተለያዩትን ጋፖች ያሉትን ችግሮች ይሄ የሁለቱን የአፍሪካንና የአሜሪካን ሀገርን አስተሳስሮ ወደፊት የሚያስኬዱ ወደ ተሻለ ወጥ የሚለውጡ አጀንዳዎች ምንድን ናቸው ብለን እኛ ከበር አድርገን እሱን አሁን ደግሞ ያለው አድሚኒስትሬሽን አንዳንድ ጊዜ ምስጋደግ በሆነ አንዳንድ ጊዜ ደግሞ በተሳሳተ መንገዶች ይሄ ክፍተቶች እየተወ የሁለቱን የአህጉሩንና የአሜሪካን ሀገርን ሪሌሽንሽፕ ወደፊት በደንብ በጥሩ ሁኔታ ለማስቀጠል የሚያስችል አጀንዳ አልመጣም ብለን ስላሰብን ያንን ጋፕ ለመሙላት ሁላችንም በተለያየ ዘርፍ ያለን ሰዎች ጥናቶች አካሄደን እንዴት ነው የተሻለ ለውጥ የሚመጣው፣ እንዴት ነው ሁለቱን አፍሪካን አህጉርንና የአሜሪካን ሀገርን እንዴት ነው በተሻለ ሁኔታ ማስተሳሰር የምንችለው፣ እንዴት ነው አፍሪካን ወደ ለውጥ ወደ የሚመጣው ለት 1.4 ቢሊዮን ህብረተሰብ ያላት አህጉር እንዴት ነው ከአሜሪካ ጋር ተያርገን በጥሩ ሁኔታ አፍሪካ ወደፊት እንዴት ነው ለውጥ የሚመጣው በሚለውን ነገር ዴቨሎፕመንት የሚለውን ነገር እሱን አድረስ ለማድረግ እና የተለያዩ ችግሮችንም አጥንተን ተወያይተን እንዴት ነው የሚፈታ የሚለውን አድረስ ለማድረግ ነው የተሰብሰብ የነበረው።
የዩናይትድ ስቴትስ አፍሪካ መሪዎች ጉባኤ በሚዘጋጅበት ወቅት የአፍሪካ ህዝቦች መድረክ በሚል መዘጋጀቱ ያኛውን የመሪዎች ይሄኛውን የህዝቦች መሆኑን ለማመላከት ሆን ተብሎ የተዘጋጀ ይመስላል። የስብሰባቸው ከጉባኤ ጋር መገጣጠም አጋጣሚ ነው ወይስ ታስቦበት ነው? አቶ ነብዩ ይመልሳሉ።
የተዘጋጀው ሌላ አይነት የህዝቡን ፒፕልስ ፎርም የተባለበት ምክንያት የህዝብ ፎርም ካንሰር ያልተደረገ የእውነተኛ የህዝቡን ድምጽ ያንጸባርቃል የሚል ከዛም በተጨማሪ ደግሞ ለአሜሪካ ለስቴት ዲፓርትመንት እና ለአሜሪካ መንግስት በአንጻራዊነት ለየት ያለ አመለካከት እንዲኖራቸው ለማስተማር የተደረገ ነው። ምክንያቱም ብዙ ጊዜ አፍሪካ ጋር ያለው ግንኙነት አፍሪካን ወደ ታች የሚያይ እንደ ተረጂ ወይንም እንደ ታዛዥ አድርጎ የሚያይ ነው እና ይሄ ግን ህዝቡን ኤምፓወር የሚያደርግ የሚመጣው ሪሌሽንሺፕ መስተካከል እንዳለበት ማለት የአፍሪካና ዩናይትድ ስቴትስ ሪሌሽንሺፕ በእኩልነት በመከባበር መሆን ያለበት እንዲሆን የሚያሳይ እና ያንን እውነተኛ የህዝብ ድምጽ ነው ብለን የምናምነውን ሪፍሌክት እንዲያደርግ የሚያሳይ ነው ብለን ነው።
ስብሰባው ያነሳቸው ዋና ዋና ነገሮች ምንድን ነበሩ? በተለይ እርስዎ ተናጋሪ ከነበሩ በምን ጉዳይ ላይ ነበር የተናገሩት?
ተናጋሪ ነበርኩኝ ከነበሩት ፓናሊስቶች። ሶስት ፓናል ነበረ ያለው። የመጀመሪያው ስለ ዴቨሎፕመንት አዝ ሂውማን ራይት ነው። ዴቨሎፕመንት ስለ ሂውማን ራይት። ሁለተኛው ፓናል ነው የተናገርኩበት ስለ ፐርሰፕሽን ነው። ትግላችንን የአፍሪካውን የተለያዩ አፍሪካን ትግል አንድ እንዴት አድርገን መታገል እንደምንችል ከዛ በተጨማሪ ደግሞ በሚዲያና በዌስተርን ፖለቲካል ኤሊትስ ላይ በአፍሪካ ላይ ያላቸው አስተያየት ቻል ነው። ከዛ ውጪ ሶስተኛው ፓናል ላይ አክሽን ለመውሰድ ምን አይነት አክሽን ነው ዌስተርን ማስተካከል እንደምንችል የዩኤስ እና የአፍሪካን ሪሌሽንሺፕ ገንቢ በሆነ በኩል ለሁለቱም በኩል ገንቢ በሆነ በኩል የሚንቀሳቀስበትን መፍትሄ የሚያመጡ ሐሳቦችን የተቀያየርንበት ሶስት የተለያየ ፓናል ነበር።
በመድረኩ ከቀረቡት ጥናታዊ ጽሑፎች አንደኛውን ያቀረቡት አቶ ኤልያስ የጥናታቸው ርዕስ ያተኮረው የምዕራባውያንና የአፍሪካ አገሮች የግንኙነት መሰረት በሆነው እርዳታ ላይ መሆኑን ይናገራሉ።
የኔ ጥናት የነበረው ፎከስ ያደረገው ዋናው እርዳታ አፍሪካ አገሮችን ብታይ በጣም ብዙ እርዳታ ሲሰጥ ነው የቆየው። አግራ ሚሊዮን ለምሳሌ ብንመለከተው $1 billion ነው ያጠፉት በፈርቲላይዘር ላይ እና ግን አሁንም ብታዩ እነዚህ የተለያዩ ኤፈርቶች እነዚህ ነን ገቨርንመንት የሆኑትን ብቻ ሳይሆን ደግሞ በዩኤስኤ ደግሞ የሚሰጡ እርዳታዎች ወይንም ደግሞ በሌላ በወስተን ዓለም ባሉ እርዳታ ድርጅቶች የሚሰጠው እርዳታ አፍሪካ ውስጥ ገብቶ አፍሪካን ለውጥ ለማምጣት እንብዛም አልቻለም። ፉድ ሴኩሪቲ ይሄ ምግብ ሴኩሪቲ የምንለውን ነገር ለማምጣት አልቻለም። በጣም ብዙ ብር ቢጠፋ ብዙ ኤፈርት ቢደረግም ይሄ ለውጡን ወደፊት ለማስቀጠል አልቻለም እና የኔ ኃላፊነት የነበረው እንዴት ነው በምን አይነት መንገድ ስትራክቸር ቢደረግ እንዴት አድርጎ ቢቀረጽ አፍሪካንና አሜሪካንን በሚጠቅም ሁኔታ ወደፊት እንዴት ማስተርሊን ይችላል በሚለው ርዕስ ላይ ነበረ ጥናት እንዳደረገ ተወሰነው። እሱን ያጠናው
አቶ ኤልያስ የጥናታቸውን ዋና ዋና ፍሬ ነገሮችንም እንደሚከተለው ይዘረዝራሉ።
ዋና ዋና ነገሮች እዚህ ላይ ምንድናቸው? አፍሪካ እንደተናገርኩት ኤሌክትሪክ አገልግሎት እንብዛም ብዙ ህብረተሰብ የለውም። ከ33 ሀገሮች ውስጥ 50% በታች ነው ያለው። ኢንፍራስትራክቸር ብታይ ይሄ መንገድ ተለዩ እነዚህ ለህብረተሰቡ ጠቃሚ የሆኑ ነገሮች እና እድገትን ለውጥን ለማምጣት የሚችሉ ነገሮችን ብትመለከት መንገድ ላይ ብቻ እንኳን ብንመለከት 31 ለእያንዳንዱ 100 ስኩዌር ኪሎ ሜትር 31 ኪሎ ሜትር መንገድ ብቻ ነው ያለው። ይህንን ወስደ ደግሞ ይሄ በደንብ በለጸጉ ከማይባሉ ሀገሮች ገና እንደ አፍሪካ ና በአፍሪካ አይነት ደረጃ አሉ በሚባሉ ሀገሮች ጋር ሲወዳደር 134 ኪሎ ሜትር ነበር የነበረው ለእያንዳንዱ 100 ስኩዌር ኪሎ ሜትር ኤሪያ እና ምን ያህል ጋፕ እንዳለ ያሳያል። ይሄ ሁሉ ኦፖርቹኒቲ ነው። አፍሪካ ወደፊት የምትለወጥበት ብዙ ኦፖርቹኒቲዎች አሉ። እነዚህን ኦፖርቹኒቲዎች እንዴት ነው መለወጥ የሚቻለው? ከኤድ ወደ ትሬድ በሆነ መንገድ እንዴት አድርገን ነው ወደፊት የምናስቀጥለው ብለን ብዬ ነበር ተመለከትኩት የነበረው። ከተመለከትኩባቸው መንገዶች እንዴት ነው ፕሮጀክት የሚሰሩባቸው መንገዶች መካከል አንዱ ያየ ነው ፒትሪ። ይሄ ፒትሪ ምንድነው? ፐብሊክ ፕራይቬት ፓርትነርሺፕ። ይሄ መንግስት የፕራይቬት ኦርጋናይዜሽኖች አንድ ላይ ፓርትነር አድርገው እንዲህ ፕሮጀክቶችን ማሰራት ይችላሉ የሚለውን ነገር ነበር የተመለከትነው የነበረው። ይሄ ፒትሪ የሚባለው ሞዴል በአሁኑ ጊዜ በዩኤስኤድም በተለያዩ ድርጅቶችም እየተካሄደ ያለ ነገር ነው፣ ይጠቀሙበታል። ግን ችግሩ ምንድን ነው? ተለቅ ባለ መንገድ አይደለም የሚሄደው። ሁለተኛ ደግሞ ፒትሪ ሞዴሉ ራሱ ሲጠቀሙ ሞዴሉ የሚፈጠረው ያን ክሬት የሚያደርጉት ሞዴል የሀገሩን ዘይቤ ያኗኗር ሁኔታ እምነቶች ኑዋንስ የሚባለው በእንግሊዝኛ እነሱን ባላመለከተ መንገድ ለሚቀረጽ ለውጥ እንኳን ሲያመጣ ለምሳሌ እንደ ሞዛምቢክን ብትወስድ ወርልድ ባንክ ያወጣውን ሪፖርት ብትመለከት ሞዛምቢክ ላይ ሞዛምቢክ ለውጥ አመጣች። ግን የሀብትና የድሃው ልዩነቱ ጋቡ በጣም ኢንኳሊቲ በጣም ስለጨመረ ህብረተሰቡን የሀገሪቱን ህብረተሰብ ስትረስ ባደረገ ባስጨነቀ መንገድ ነው አገሪቱ ያደገችው። እና እነዚህ ነገሮች እንዴት ናቸው አቮይድ የሚደረጉት የሚለው ነገር ፒትሪ በጣም ያገለግላል ብለን ነበር ዲስከስ ያደረግነው።
ከሁለቱ ትውልደ ከኢትዮጵያ ውጪ በሌሎች ተናጋሪዎችም ሆነ በስብሰባው ላይ የተነሱትን ዋና ዋና ጉዳዮች ምን እንደነበሩ የስብሰባው ታዳሚ የነበሩት አዩ ብርሃን ተዛዙ እንደሚከተለው ያስረዳሉ።
ከፍሬ ነገሩ የመጀመሪያው አራት ፓናሊስቶች ፎከስ ያደረጉት ኢኮኖሚክ ዴቨሎፕመንት ላይ ነበር። ማለት አሁን የአፍሪካ ኢኮኖሚክ ዴቨሎፕመንት ስለሱ ኢኮኖሚክ ዴቨሎፕመንት ከሂማን ራይትስ ኢሹ ጋር በማያያዝ እሱ ነው እንደኛ ተነሳው። የዩኤስ ሮል ዴቨሎፕመንት ላይ ምን መሆን አለበት? ከዛ ውስጥ አሁን ለምሳሌ ዩኤስኤድ ይሄን ሰጠ ተባለል። ይሄን ያህል ሚሊየን ይሄን ያህል አመት እየተሰጠ ስኪል ተረጅ ከሆነ የሆነ ሰለጥ ጥያቄ ማቅረብ አለበት። ዋይ ዱ ዊ ጌት ሁሉ ግዜ ሀውት ገባ አንተ ቤት እንኳን አምጥተህ ሰው ስታኖር የሆነ ሰዓት ላይ አስተምረህ ምናምን ለማውጣት ነው እንጂ እድሜ ልክ እንድትረዳው አይደለም። እና ሀብቱ ያለው አፍሪካ ነው፣ ንብረቱ ያለው አፍሪካ ነው፣ ሁሉ ነገር እኛ ጋር ነው ያለው። ግን የነው ወረቀትና ትንሽ ነገር ይዘው የሚመጡት ይህን ያህል አመት ከተረዳን የሆነ ሰዓት ላይ ነቃ ብሎ አፍሪካዊው ጥያቄ መጠየቅ አለበት። እና ከተረጅነት የምንወጣበት ነገር እንዴት ነው ነው ዋናው። ከተረጅነት ወጥተን ራሳችን የምንችልበት ነገር
በፕሬዝደንት ባይደን ጋባዥነት የተካሄደውን የዩናይትድ ስቴትስ አፍሪካ የመሪዎች ጉባኤን በመቃወም ሳይሆን አጀንዳዎቹ ክፍተት ያለባቸው መሆኑን ለማመልከት ነው የሚሉት አቶ ኤልያስ ተከታዩን አክለዋል።
ዳያስፖራን ኢንክሉድ አድርጓል፣ የተለያዩ ሊደሮችን ኢንክሉድ አድርጓል ብሎ የተዘጋጀውን ስብሰባ አጀንዳውን ከመለከት ነው። አጀንዳውን ስንመለከት በጣም በከባድ ሁኔታ ሂውማን ራይትስ ላይ ፎከስ ያደረገ ነገር ነው። ሌላ እነዚህ አሁን እኔ ዲስከስ ያደረኳቸው ነገሮች እንዴት ነው አፍሪካን ከእርዳታ ወደ ትሬድ በሆነ መንገድ ዴቨሎፕ አድርገን ራስን እንችልበት መንገድ የሚያጠቅስ አጀንዳ አይደለም ያየ ነው። ብዙ ጎደሎ ቅዳዳዎች አይተናል፣ ብዙ ነገሮች የተጓደሉ ነበሩ። እነሱን እንዴት ነው የሚሞሉት በሚል መንገድ መቃወም ሳይሆን እኛም ለአፍሪካ ጥሩ የሆነ ለአሜሪካም ደግሞ በጣም ጥሩ የሆነ ነገር ነው የምንፈልገው። ሁለቱ ሀገሮች ተሳስረው ሁለት አህጉሩና አገሯ አሜሪካና ሀገር ተሳስረው በጥሩ ሁኔታ እድገት እንዲመጣ ነው የምንፈልገው። ሁላችን አሳብሱ ነው። ግን በወጣው አጀንዳ ስትመለከተው ብዙ ቀዳዳ አለው እና ይህንን የሚያጣቅስ አይደለም አጀንዳው። ቅድም የተናገርኩትን ነገር ለምሳሌ ሞዴል ይሄ እንዴት ነው አገሩ የሚያድገው ተብሎ ሞዴል ተደርጎ ያን ሞዴል ለሀገሮቹ ነው የሚሰጠው እና ይህን ኤክስኪዩት አድርጉ ነው የሚሏቸው። እና ተመሳሳይ መንገድ ነው አሁን የሚያየ ነው። አጀንዳው ወጥቷል። ይሄ አጀንዳው ላይ አፍሪካኖች ምንድን ነው ችግራችሁ፣ እንዴት እንርዳ፣ እንዴት እንሳተፍ የሚለውን ነገር ሳይሆን ሞር አስቀድሞ በዚህ ነው የምንናገረው፣ ይሄን ነው የምንፈልገው ይላል። ያ ደግሞ የአፍሪካኖችን ችግር ወይም ደግሞ አፍሪካ ልትፈታ የምትሞክረውን ቻለንጆች አድረስ የሚያደርግ ነገር አይደለም፣ ጋፕ ነው። ስለዚህ ይህንን ጋፕ አንድ ይህን ጋፕ አይደንቲፋይ አድርገን ለመሙላት፣ ሁለተኛ ደግሞ የሚሳተፉትን ሰዎች ራሱ አመራረጡ በስርዓት ሁላችንም የተረዳ ነው አልመሰለኝም። በዛ ላይ ደግሞ ሪኳየርመንቶቹ አንዱ ሪኳየርመንት ከ35 በታች መሆን አለበት። ብዙ ነገሮች አሉ እና እነዚህ ነገሮች አይተን ምንም ግፉን ደግሞ የሞላ ነገር የለም ወይንም ደግሞ የአፍሪካን ሀገሮችን ምንድን ነው ችግራችሁ ምን እንስታ የሚለው ነገር የለም። ስለዚህ እኛ እንዴት ነው ያንጋፍ የምንሞላው ብለን የተነሳ ነው እና በዛ የተመሰረተ ነው ስብሰባ ፎረሙ።
ከዛ ስብሰባ ምን ተይዞ ነው የተወጣው?
እንግዲህ አንዱ አዌርነስ የምትለው የማንቃትን ህብረተሰቡን የማነቃቃትና ችግሮችን የማሳየት ጎል ነበረ። እሱን አሳክተናል ብዬ አስባለሁ። የሚቀጥለው ደግሞ በዚህ ሀገር ቲንክ ታንክ የሚባለው ይሄ በሰዎች ተሰብስበው አንድ ላይ ሆነው የተለያዩ ችግሮችን በኤክስፐርቲያቸው ለመፍታት የሚመክሩበትን መንገድ ፈጥረን የሚቀጥለውን ስብሰባ ስናደርግ አሁን ቅድም የጠቀስኳቸውን እንዴት ነው አፍሪካን ከኤድ ወደ ትሬድ እንዴት ነው የምናሻግራት የሚለውን ነገሮች ብቻ ሳይሆን ደግሞ ኤድም ራሱ ብዙ የጎደሉ ነገሮች አሉ። ኤድ ውስጥ እንዴት ነው ኤፊሽንት አይደለም፣ እነዚህ ኤፊሽንሲዎች እንዴት ናቸው የምናስወግደው የሚለውትን ነገሮች አጥንተን ሳም ፖይንት ለዩኤስኤድም ለዩኤስ ገቨርንመንትም የእኛን ጥናትና የእኛን ቪዥን ደግሞ ለማቅረብ ወስነናል። ግን ይሄኛው ቢያንስ 6 ወር እስከ 1 ዓመት የሚፈጅብል ነገር ሊሆን ይችላል። ግን ይህንን ጥናት አካሄደን የእኛ የተመለከትናቸውን ጋፖቹን የአፍሪካንና የአሜሪካን ሪሌሽንሽፕ እንዴት ነው ማሻሻል የምንችለው የሚለውን ሀሳብ ለማቅረብ ከወሰናቸው ነገሮች አንዱ መካከል አንዱ እሱ ነው። ሁለተኛው ደግሞ ይሄ ዳያስፖራ የምንለው እዚ ሀገር ከአፍሪካ መጥቶ ከተለያዩ አፍሪካ ሀገሮች መጥቶ እዚ ሀገር የሚኖረውን ህብረተሰብ ታሪካዊ ኃላፊነት አለበት። ወደድንም ጠላንም ሁለቱንም ህብረተሰቦች በደንብ አድርገን ጣጤን እናውቃለን። እኔ የምትወስደኝ ለምሳሌ ከኢትዮጵያ ስለመጣውን የኢትዮጵያ ህብረተሰብ የሚፈልገውን የኢትዮጵያ ህብረተሰብ የሚኖርበትን ዜና፣ ባህሉን፣ እምነቱን በደንብ ጠልቄ ያውቃለን። በተጨማሪ ደግሞ እዚህ ሀገር ያሉትን እዚህ ሀገርን ባህልና ያለውን አመለካከት ጠርቀን በደንብ እናውቃለን። ስለዚህ ታሪካዊ ኃላፊነት ጥሎብናል። ታሪካዊ ኃላፊነት ጥሎብናል ስል እነዚህን ነገሮች በደንብ ስለምናውቅ ቅድም የተናገርኳቸውን ቀዳዳዎች በደንብ ደስነን ህብረተሰባችን እያነቃቃን ወደፊት አሁን ብቻ ሳይሆን የሚቀጥለው ፕሮፖዛል ብቻ ሳይሆን በቀጣይ ሁኔታ እንዴት ነው ፖሊሲዎች ለአፍሪካ የሚበጁ ፖሊሲዎች ለአሜሪካ የሚበጁ ፖሊሲዎች እንዴት ነው ክራፍት የሚደረጉት? አፍሪካን እንዴት የአሜሪካ ጥሩ አላይ እንዴት ነው የምናደርገው የሚለውን ወደፊት እያጠናን የምንመርጣቸውን ሰዎች እንጌጅ እያደረግን ፖሊሲውን ለሁለቱም ለሀገሩም ለአፍሪካ ሀገሩም ለአሜሪካም በሚያገለግል ሁኔታ እንዲቀረጽ ለማድረግ ወስነናል እና እነዚህ ሶስቱ ነጥቦች ስብሰባው መጨረሻ ላይ የተነሱና በሚቀጥለውም ስብሰባ የምናየው ብቻ ሳይሆን ደግሞ ከአሁን ጀምሮ በቀጣይነት ሰርተን ለሁለቱ ለአፍሪካ ሀገሮችና ለአሜሪካ የሚበጅ ነገር እና ሴኩሪቲን ፒስን ኢንሹር የሚያደርግ ነገር ለማምጣት ነው የወሰን ነው።
ለአፍሪካ ዩናይትድ ስቴትስ ተመራጯ አጋር ነች ቢሉም ለሶስት ቀናት የቆየው ዩናይትድ ስቴትስ አፍሪካ የመሪዎች ጉባኤ ከመከፈቱ አስቀድሞ ቻይና ዩናይትድ ስቴትስ በአፍሪካ የምታፈሰውን የቀጥታ መዋለ ንዋይ መጠን በማለፏ አገራቸው ወደ ኋላ ቀርታለች ሲሉ ምክትል የዩናይትድ ስቴትስ የንግድ ሚኒስትር ዶን ግሬቭስ መናገራቸው ተዘግቧል። ይህም ቻይና በአፍሪካ ያላትን የበላይነት ያመለከተና የጉባኤውን ዝግጅት ለዚሁ ምላሽ ከመስጠት ጋር የተያያዘ ይመስላል። በዚህኛውም ፎረም አፍሪካ ሀያላን አገሮች የጥቅም መፎካከሪያ መሆኗ አግባብ አይደለም የሚል ነገር መነሳቱ ተመልክቷል። አፍሪካ ከምዕራባውያን ብቻ ሳይሆን ከምስራቆቹ የውጭ ኃይሎችም ተጽዕኖ ነጻ ሆና ራሷን መቻል አለባት የሚለው የውይይቱ መነጋገሪያ እንደነበር አዩ ብርሃን ተናግረዋል።
ምዕራቡን ዓለም ተቃው አልፈለግንም ማለት ራሻና ቻይና ጋር ተጠጋን ማለት አይደለም። ማንኛውም የውጭ ጫና ምክንያቱም አፍሪካ ራሷን መቻል አለባት። ስለዚህ እንደ አገር አሁን ይሄ በስፔሻሊ አሁን እኛ ሀገር ውስጥ ይሄ በትንንሽ ቡድን በምንባደንበት ዘመን ላይ እንዴት ነው ከዛ አልፈን ከሀገር አልፋ ህጉር ደረጃ ተደራጅተን ነጻነታችንን የምናስከብርበት እና በቃ የፓን አፍሪካኒዝም የምንመልሰው እንዴት ነው የሚል ነበረ ዲስከሽን ያተኮረ እሱ ላይ ነበር።
የፓን አፍሪካን ንቅናቄ አራማጆች ነበሩ ከተባሉት መካከል የቀድሞው የቡርኪና ፋሶ መሪ ቶማስ ሳንካራ ወንድም ፖል ሳንካራ አንደኛው ተናጋሪ ሆነው በስብሰባው ላይ መገኘታቸውንም የስብሰባው ተሳታፊ የነበሩት አቶ ከባዱ በላቸው ተናግረዋል።
ከተናጋሪዎችም ተመልካቾችም ከሁሉም ሀገሮች ነበሩ። እኔ እስካየሁ ድረስ ናይጄሪያ፣ ሪፐብሊክ ኦፍ ኮንጎ፣ ቡርኪና ፋሶ፣ ማሊ እንደዚህ ብዙ ናቸው የተሳተፉ ሀገሮች። ኦፍኮርስ የኢትዮጵያና የኤርትራ ግን ቁጥር በርከት ይላል። ሆኖም ግን ሁሉም አፍሪካ ሀገሮች ባይሳተፉም እንኳን ግን በርከት ያሉ የአፍሪካ ሀገሮች ዲያስፖራ ኮሚኒቲ አባላት ነበሩ። ከዛም ውጭ ደግሞ አፍሪካ ብቻ አይደለም ካሪቢያንም ኮሚኒቲ አባላት ነበሩ። እንደዚሁም ደግሞ ከተናጋሪዎችም ከተሳታፊዎችም የአሜሪካ ጥቁር ኮሚኒቲ አባሎችም ነበሩ፣ ድርጅቶችም ነበሩ። የተለያዩ ጥቁር መብት ተሟጋች ድርጅቶች፣ በዚህ በአሜሪካ ጦርነት ተቃዋሚ ድርጅቶች አንቲዋር ኮዋሊሽን እና ሌሎችም እንደዚሁ በዓለም ላይ ያሉ አንጀስት የሆኑ ሁኔታዎችን የሚቃወሙ በአሜሪካ ብቻ ሳይሆን በዓለም ላይ ያሉትን የሚቃወሙ ወይም ያንን ለማስተካከል ጥረት የሚያደርጉ ድርጅቶች ሁሉ ተሳትፈውበታል እና ስብስቡ በጣም ስብጥሩ ጥሩ ነበረ። እኔ እንዳየሁት እንደው በዚሁ አጋጣሚ እንደው አንድ እንደ ግሌ የተደሰትኩበት አጋጣሚ ስላገኘሁም ጭምር ቶማስ ሳንካራ የቡርኪና ፋሶ መሪ የነበረው ታዋቂውና ተወዳጁ ፓን አፍሪካኒስት ሊደር ቶማስ ሳንካራ ወንድምየው ፖል ሳንካራ አንደኛው ተሳታፊ ነበር፣ ፓናል ዲስከሽን ተናጋሪም ነበረ። በዚህ አጋጣሚ ከሱ ጋር ለመገናኘት በመቻሌ ብዙ ሰዎች ነው የተደሰትነው እዛው ኦዲየንስ ውስጥ የነበር። የእሱም ንግግር የወንድሙ ህልምና ሙከራ ጥረት ምን እንደነበረ ግን ያ ደግሞ ለምን አጣጭር እንደተቀጨ እስካሁን ድረስ ከዛ አይነት የዌስተርን ኢንፍሉዌንስ ነፃ እንዳልወጣን እና አፍሪካ ሀገሮች ይህንን አጠናክረው መቀጠል እንዳለባቸው ነው የተናገረውና ይህም አጋጣሚ በጣም ደስ ካለኝ ነገሮች አንዱ ነበር።
ዩናይትድ ስቴትስ በአሁኑ ወቅት በአፍሪካ ያሉ ዋና ዋና ችግሮችን መፍትሄ ለመስጠት በመጪዎቹ ሶስት ዓመታት ለአፍሪካ $55 ቢሊዮን መመደቧን የብሔራዊ ጸጥታ አማካሪው ጄክ ሱሊቨን የተናገሩት በዚሁ ሳምንት ነበር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም በዚሁ ሳምንት በተካሄደው የአፍሪካ መሪዎች ጉባኤ መሪዎቹን ባነጋገሩበት ወቅት የዩናይትድ ስቴትስ ፍላጎት ከሌሎች ጋር የሚደረግ ፉክክር አይደለም፣ ጓዶቻችን ከአባሎቻችን እና አጋሮቻችን አንዱን መምረጥ አለባችሁ እያልን አይደለም። እውነተኛ አማራጭ ለማቅረብና እውነተኛ አጋርነትን ለመፍጠር ነው ሐሳባችን እናም ተስፋችን ወደ ከፍታው አብረን መገስገስ ነው ብለዋል። ፕሬዚደንት ባይደንም ለአፍሪካ መሪዎች ባደረጉት ንግግር ዩናይትድ ስቴትስ ከአዲሱ የአፍሪካ አህጉራዊ ንጻ የንግድ ቀጠና ሴክሬታሪያት ጋር ታሪካዊ የመግባቢያ ሰነድ መፈራረሟንና ይሄም ከዚህ በፊት ያልታየ ያሉትን ከቀረጥ ንጻ ድሎችን እንደሚፈጥር ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ በአጭር ሞገድ 19 ሜትር ባንድ እንዲሁም ደግሞ በ15660 ኪሎ ሄርዝ ላይ በ25 ሜትር ባንድ ደግሞ በ11610 እና በ12070 ኪሎ ሄርዝ የሚተላለፍላችሁን የቅዳሜ ምሽት የአማርኛ መሰናዶ ነው። እዚህ ጋር ቆም እንበልና የጋሽ መሐሙድ አህመድን ሙዚቃ ሰምተን እንመለስ።
አንቺ አንቺ ፍቅር አንቺ ፍቅር
ከታተ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት የአማርኛ መሰናዶ ነው። ዝግጅቶቻችን በአጭር ሞገድ በ19 ሜትር ባንድ ላይና በ19 ሜትር ባንድ ላይ በ15660 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ ላይ በ11610 እና በ12070 ኪሎ ሄርዝ ላይ ይደመጣሉ። በአዲስ አበባ ከአንድ አመት ተኩል በፊት በጥቂት ወጣቶች የተጀመረው እሁድ ጧትን ሳይክል በመጋለብ የማሳለፍ ባህል እየሰፋ መጥቷል። እግረ መንገድ የተሰኘው የሳይክል ማህበረሰብ
ማህበረሰብ ከመቶ በላይ ወጣቶችንም ያሳተፈ ቢሆንም ከዚህ ውስጥ ግን ከሶስት የማይበልጡ ሴቶች ብቻ እንደነበሩ የቡድኑ አጋር መስራች ኤፍሬም በቀለ ይናገራል። ይህን ችግር ለመቅረፍም ከለም ከተማ ተቋም ጋር በመተባበር በሁለት ወራት ጊዜ ውስጥ 16 ሴቶችን ሳይክል ትችያለሽ በተሰኘ መርሃ ግብር በመተባበር አሰልጥነው አስመርቋል። በዚህ ዙሪያ የተሰናዳው ዘገባ ቀጥሎ ይቀርባል። ሳይክል ትችያለሽ በመስከረም 2015 ዓ.ም እግረ መንገድ የሳይክል ማህበረሰብና ለም ከተማ በተሰኙ ተቋም አጋርነት የተጀመረ መርሃ ግብር ነው። ከተጀመረ 2 ዓመት ሊሞላው ጥቂት ጊዜ በቀሩት የእግረ መንገድ ማህበረሰብ በየሳምንቱ እሁድ ጧት በአዲስ አበባ ጎዳናዎች ላይ ሳይክል በመንዳት መጓዝ፣ የተለያዩ ትስስሮችን ማካሄድን የመሳሰሉ አላማዎችን የያዘ ነው። ይሁን እንጂ በዚህ ቡድን ውስጥ ያሉ ሴቶች ቁጥር 3 ብቻ መሆኑ ሳይክል ትችያለሽ እንዲጀመር አድርጓል ይላል የእግረ መንገድ አጋር መስራች ኤፍሬም በቀለ።
ሳይክል ትችያለሽ ከለም ከተማ ከተባለ ከሌላ እዚሁ አገር በቀል ከሆነ ኖንፕሮፊት ኦርጋናይዜሽን ጋር ሆነን የምንሰራው ፕሮጀክት ነው። ሳይክል ትችያለሽ ያው ስሙ እንደሚናገረው ሳይክል የምንለው ባይስክልን ለመግለጽ ነው። በተለምዶ ሳይክል ስለሚባል ነው ሰው ስለሚያውቀው እዚህ ሀገር። ዲፍረንስ ትችያለሽ ደግሞ የምንለው ያው ከዚህ በፊት እግረ መንገድ የሚያደርጋቸው አክቲቪቲዎች አሉ ከሳይክል ጋር የተገናኙ። እዛ ላይ የነበሩን 2 ወይም 3 ብቻ ሴቶች ናቸው። ከሁለት መቶ በላይ ሜምበሮች አሉ፣ ግን በጣም መንገድ ላይ ሳይክል የሚሄዱት እነሱ ብቻ 2 ብቻ ነበሩ። ና ጥያቄዎች የጠየቅን ነበር፣ ለምንድን ነው ሴቶች ቁጥራቸው ያነሰው ከሚል ና የተነገሩን አንዳንድ ነገሮች ነበሩ። ለምሳሌ የሳይክል ትሬኒንግ ወይም ደግሞ ሳይክል አለመቻላቸው ፍላጎት ቢኖራቸውም ያን ሳይክል ትሬኒንግ አለማግኘታቸው ወይም ደግሞ ሳይክል ትሬኒንግ የሚያገኝበት ቦታ ብዙ አመቺ እንዳልሆነ ከነሱ ካላቸው ርቀት ቦታ ና የተለያዩ ምክንያቶች ምክንያት አመቺ እንዳልሆነ የነገር ነገር ነበር። እንዲሁም ያው በተለይ መሀል አዲስ አበባ ላይ ብዙ አክሴፕታንስ የለም፣ ብዙ ተቀባይነት የለም። ሴት ልጅ ሳይክል መጥታ ወደ ስራ ስትሄድ ወይም ደግሞ ከዛ ስትሄድ ብዙ የተለመደ ነገር አይደለም። ስለዚህ እነዚህ ነገር ያገኘናቸው መልሶች እዚህ የተነሳ ነው። ምንድን ነው ሳይክል ለምን ብናሰለጥናቸው ብለን ፐብሊክሊ ኢቭን አናውንስ አላደረግንም፣ ግን ለምናውቃቸው ሰዎች ብቻ ላኪን ጠይቅ ነበር እና ወዲያው ወደ 20 የሚሆኑ ልጆች ተመዘገቡ፣ ሴቶች፣ ወጣት ሴቶች ተመዘገቡ። ከዛ በኋላ እነሱን በየእሁድ ውድ ላይ የሚዘጉ መንገዶች አሉ፣ ለሳይክል እና ለእግረኛ አክቲቪቲ የሚሆኑ መንገዶች፣ መንገድ ለሰው የተባለ አክቲቪቲ አለ። እዛ ላይ ማሰልጠን ጀመርን ማለት ነው። እነዛ ልጆች ወደ 16 የሚሆኑት እንግዲህ ሳይክል ትችያለሽ ጆይን አድርገው መሰልጠን ጀመሩ ማለት የዛሬ 2 ወር አካባቢ።
ኤፍሬም ለዚህ መርሃ ግብር መሳካት በማህበራዊ ድረገጽ ላይ ጎፈንድሚ በመክፈት ሳይክሎች እንዲገዙና በዛ ስልጠና እንዲጀመሩ መደረጉንም ይገልጻል። ይህ ስልጠና ታዲያ የሴቶችን በራስ መተማመን የሚያጎለብትም ነው ይላል።
ወደ 9 ሚሊዮን ሳይክሎች ገዛን ከለም ከተማም የነሱን ሳይክል አመጡ። ከዛ በኋላ ይህን ስራ ጀመርን ማለት ነው። ለየሳምንት ለ6 ሳምንት የሰለጠኑት የሳምንት ጠዋት ጠዋት ይመጣሉ እዛ ቦታ ላይ የተዘጉ መንገዶች ላይ። በጣም ለመማር ጉጉት ነበራቸው። እንግዲህ ቦታውን ሴፍ አድርገን አድረ ነው በስንሳ የነበረው። አሰልጣኞች ደግሞ እንደዚህ ቮለንቲር ወይም ደግሞ በጎ ፈቃደኞች መጥተው ያሰለጥኑ ነበር። እንግዲህ ትሬኒንጉ ሳይክል መለማመድ፣ የዚህ ከሆነ የሳይክል ስልጠና፣ ከዛ ሴፍቲ እና ደግሞ ሜንቴናንስ፣ ደግሞ ሳይክልን መጠገን መንገድ ላይ ይበላሽባቸው እንዴት መጠገን ይችላሉ። ሴፍቲ የምንለው ደግሞ ሄልሜት የመንገድ ላይ ህጎች ወይም ሮድ ሴፍቲ የምንለዋለን። እነሱንም ኦሬንት አደረግናቸው። ለስድስት ሳምንት ያልሰለጠኑ ለመጀመሪያ ጊዜ ነው። አብዛኞቹ ወደ 14 የሚሆኑት ከተመረቁት ከ16 ውስጥ 14 የሚሆኑት ሳይክል ነጥተው አያውቁም ከዚህ በፊት ማለት ነው። ሳይክል ተለማመዱ። ግን ሁሉም በሚገርም ሁኔታ 3ኛ ሳምንት ላይ ብቻቸውን መንዳት ጀመሩ እዛ ቦታ ላይ። 14ኛ ሳምንት ላይ ሁሉም ሴቶች መንዳት ጀመሩ ሳይክል። 5ኛ ሳምንት ላይ ከዛ ከተከለለው ከተዘጋው መንገድ አጅበናቸው ከኛ ግሩፕ ከዛ መንገድ ግሩፕ ጋር አጅበናቸው ከተማ ወጥተን የመንገድ ላይ ህጉን እያከበሩ ለመጀመሪያ ጊዜ ከተማ ላይ መኪኖችም ሌሎችም አክቲቪቲዎች ሌሎችም ትራፊክ ባለበት መንገድ ዞርን ከተማ መጥተን ወደ ቦታ ተመለስን። የመጨረሻው ቀን ደግሞ የተለያዩ ሌሎች ተጨማሪ ሴፍቲ እና የመንቀናስ ሰጠናቸው። አሁን ደግሞ ከትላንትና ወዲያ እሁድ ዕለት ፕሮግራም አደረግን። ሁሉም ተመረቁ። እንዲሁም ከመቶ በላይ አዲስ አበባ ውስጥ ሳይክል የሚሄዱ ሰዎች ወይም ደግሞ ሳይክሊስቶች መጥተው አጅበዋቸው እንዲሁም ሌሎች ስቴክሆልደሮች ከመንግስት ሌሎች መንፋት መጥተው አፕሪሼት አድርገዋቸው ግራጁዌሽን ተደረገ። በጣም ደማቅ ፕሮግራም ነበር።
ወይዘሮ አሊስ ፓሮናኪያን በሳይክል ትችያለሽ መርሃ ግብር ከመጀመሪያዎቹ ሰልጣኞች መካከል አንዷ ናቸው።
ይስልጠና በራሴ የራስ መተማመኔን እንዳጎለብት እንዲሁም ደግሞ ክብደት እንድቀንስ አግዞኛል ይላሉ።
በዚህ ቡድን ለማጥራት ያልኩት አጋጣሚ የእግረ መንገድ ፌስቡክ ሳይት ላይ ማስታወቂያውን አየሁኝ እና በጣም ብዙ ዘመናት አልፎኛል ሳይክል ከነዳ ላይክ በጣም ህፃን ሆኜ ማለት ነው 12 13 ሆኜ እና ሳስበው ይፋን ነው ፕላስ ለጤናም ጥሩ ነው ኪሎ ለመቀነስም ይረዳኛል ብያሰብኩኝ እና እንደዛ በማሰብ ጆይን አረኩ። የእውነት ለመናገር ላይክ የተወሰነ ፐርስፔክቲቭ ቀይሮኛል። ለምሳሌ በራሴ ኮንፊደንስ የተወሰነ ቢልድ አድርጎልኛል። በፊት በጣም ነበር እምተኛው ውጥዋት አሁን ውጥዋትን ትሬኒንግ ከጀመረ ጀምሮ ማለት ነው ወደ ትሬኒንግ ለመሄድ በጣም በጉጉት ነው የሚሄደው እና የተወሰነ ላይክ አተኛ ጥቅም እንደሌለው እና ጧት ተነስቼ ምንም አይነት ኤክሰርሳይዝ ብሰራ ይጠቅመኛል የሚለው ፐርስፔክቲቭ አለኝ። በጣም በበጎ መንገድ ጥቅም ያገኘው ስለዚህ ማለት እችላለሁ።
ወይዘሮ አሊስ በተለይም ደግሞ በአዲስ አበባ ውስጥ ሴት ልጅ ሳይክል ስትነዳ አለምን ለመዱ ሴቶችን ሳይክል እንዳይደፍሩ ያደረገን ይላሉ።
ሳይክል ይችላል ያው የሰለጠኑ የሚሆኑት ሴቶች አሳቻ ስልጠናናሉ በእኛ ብቻ እንዳይሆን በየአካባቢያቸው ስልጠናም እንዲሰጡ የተለያዩ ቦታዎች ላይ ሴቶች ትሬኒንግ እንዲወስዱ ሴቶችን ብቻ የምናሰለጥንበት ምክንያት ያው እንዳልኩሽ ነው። መንገድ ላይ ያሉት ሴቶች ቁጥር ሳይክል የሚሄዱ ቁጥር በጣም ትንሽ ነው። መንገዱ ደግሞ ያው የህፃናትም የአዛውንትም የወጣቶችም ነው የወንድም የሴትም ነው የሁሉም ስለሆነ መንገድ ላይ ወጥተው እንዲያስተዋውቁ ግሩፕ ኖሯቸው ደግሞ በተለያየ ጊዜ ሳይክልን ከስፖርት እንቅስቃሴ ጀምሮ ሳይክልን ደግሞ አሁን እየተሰሩ ያሉ እንግዲህ የተጨመሩ አዳዲስ መንገዶች አሉ ለሳይክል ብቻ የሚሆኑ ወይም ሳይክል ሌን የሳይክል መንገዶች ብቻ እየተጨመሩ ናቸው ያሉት። አሁን ደግሞ በቅርቡ የሳይክል ሼሪንግ ባይስክል ሼሪንግ ወይም ደግሞ ሳይክል የመጋራት ፕሮጀክቶች ከከንቲባዋ ቢሮ እስከ ስቴዲየም እስከ መስቀል አደባባይ ድረስ ሊጀመር ነው። ይሄ ለማንም ሰው ክፍት ነው። እነዚህም ፕሮቴክትድ በሆኑ ወይም ደግሞ ከመኪና ጋር ባልተገናኘ ከገበኛ ጋር ባልተገናኘ በሳይክል መንገዱ ሸምሩ ናቸው። ለዚህ ከስፖርት ብቻ ሳይሆን ከስፖርት ባለፈ ለቀን ተቀን እንቅስቃሴ ለስራም ለትምህርት ለሚሄዱ ሰዎች እንግዲህ እንደምታውቀው የጋዝ ዋጋ በጣም ጨምሯል። መንገዶች በጣም እየጠበቡ ነው። መኪና ዋጋም በጣም ጨምሯል። ትክክለኛ መንገድ ደግሞ በሳይክል ከተሰራ ሰዎች ወደ ስራም የሚሄዱበት አጋጣሚ ይፈጠራል ነው። ስለዚህ ነው የምናዘጋጃቸው ማለት ነው። ሴቶች ወደ ስራም ወደ የሚፈልጉበት ቦታ ላይ አማራጭ ትራንስፖርት አላቸው። ደግሞ መንገዱንም በጣም መጠቀም ይችላሉ ማለት ነው። አካባቢ ጋር የተስማማ ነው። ወጪም በጣም ቆጣቢ ነው። እንዲሁም ደግሞ ሴቶችንም ኢምፓወር የሚያደርግ ነው። በአጠቃላይ አክቲቪቲ ሆነ ወደዛ እንዲያድጉ ነው እንግዲህ የሚመስለው የሳይክል ዲጂታል ትሬኒንግ ማለት ነው።
ኤፍሬም በቀጣይ የእግረ መንገድ ማህበረሰብ ስለያዛቸው እቅዶች እንዲያጋራል።
ኮሜንቶች በጣም የተለያዩ ኮሜንቶች ነው የምትሰሚው። አንዳንዱ ያበረታታሻል፣ አንዳንዱ እባክሽ ይልሻል፣ አንዳንዱ ነው የማይሆን የሚደብር አይነት ኮሜንቶች ይሰጥሻል። ሴቶች ማለት ነው ኢቨን ለት አሎን ከመንገድ ላይ ከራስሽ ከመታቀፍ ሰዎችም ኢቨን ፖዚቲቭ ነገርን ማሰሚት ይችላልሽ አረባክሽ አይነት ነገር ማለት ነው። ሶ አዲስ አበባ ውስጥ ሌሎቹ ክልል እንደተለመደው ያህል አልተለመደም፣ ገና ይቀራል። አሁን ባህር ዳር ብትሄጂ በቀሚስ ለብሳ አበሻ ቀሚስ ለብሳ ልትነዳት ትችላለች። በጣም ኖርማል ነው፣ ለአይንም ተለምዷል። እኛ ጋር ግን ሴት ልጅ ኢቨን ባይስክል ላይ ስትታይ ፍጥጥ ብሎ ነው የሚለው ረ ሴት ባኪ የመጣች ነው አይነት ነገር። እንደ ሴቶች ባስ ሲነዱ አሁን ብርቅ እንደሚሆነው ማለት ነው። አይ ቲንክ አሁን ይሄ ኢኒሽቲቭ ለዚህ ግንዛቤ ለመፍጠር ጥሩ ሀሳብ ይመስለኛል። ለምን ሞር በታየ ቁጥር ሞር ነው ለአይን የሚለመደው አንድ ነገር ኖርማል የሚመስለው ሞር ሲታይ ነው። ሞር ሴቶች ባይሲክል ላይ ሲታዩ በከተማ ውስጥ አረ ሴቶችም ለካ ጀምሯል ምናምን የሚል ለአይን ይለመዳል። ስለዚህ ሴቶችን ነው ማበረታታት የሚያስፈልገው።
የእግረ መንገድ የሳይክሊንግ ማህበረሰብ አጋር መስራች ኤፍሬም በቀለ በሳይክል ትችያለሽ ሁለተኛ ዙር ስልጠና ወደ 50 የሚደርሱ ሴቶች መመዝገባቸውንና እነኚህ ስልጠናዎች እንደሚቀጥሉም ጠቁሟል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። የራርቅ ከተማ ከሴት የኢትዮጵያውያን እግር ኳስ ዳኞችና ኮሚሽነሮች መካከል አንዷ ናቸው። በርካታ ሀገራዊና ዓለም አቀፍ ጨዋታዎችንም መርቷል። በአሁን ወቅት ከኢትዮጵያ እግር ኳስ ፌዴሬሽን ጋር በጨዋታ ኮሚሽነርነትም እየሰሩ ይገኛሉ። የራርቅ ከዘጋቢያችን ሀብታም ስዩም ጋር ባደረጉት ቆይታ በአሁን ሰዓት እየተካሄደ ያለውን የኳታር ዓለም ዋንጫ ከዓለም አቀፍ የእግር ኳስ ሕግጋትና ደንቦች አንጻር ገምግመዋል። ፊፋ የዘንድሮን ዓለም ዋንጫን በማስመልከት የወሰደውን ታሪካዊ እርምጃ በማድነቅም የኢትዮጵያ ባለስልጣናት ወጣት ሴት ዳኞች ምርጥ ወንድ የእግር ኳስ ጨዋታዎችን የሚመሩበትን ማዕቀፍ እንዲያዘጋጁም አሳስቧል። አሁን ወደ ቆይታቸው እንሻገራለን።
ዓለም አቀፍ ዳኛ ሆንኩት በ2015 በፈረንጆች ነው እስከ 2020 ድረስ ማለት ነው። ከዛ ቀጥሎ በ2020 ያው እንግዲህ በማል ወልጄ ስለነበረ ወገብ ህመም አጋጥሞኝ ከዳኝነቱን አቁሜያለሁ። ከዛ በኋላ የኮሚሽነርነት ስልጠና ወስጄ ለክልሌ ላይ ቀድም ይሰራ ነበር እንደ ኦሮሚያ። ከዛ በመቀጠል እንደ ኢትዮጵያ እግር ኳስ ፌዴሬሽን በፌዴራል ደረጃ ለዛሬ 3 አመት ጀምሮ አበሻ 2012 ጀምሬ በኮሚሽነርነት ዛሬ እየሰራሁ እገኛለሁ ማለት ነው።
እንደው እስከዛሬ ድረስ በዳኝነት ወይንም ደግሞ በኮሚሽነርነት ካገለገልሽባቸው የዓለም አቀፍም ሊሆን ይችላል የሀገር አቀፍ ጨዋታዎች የተወሰኑትን መጠቃቀስ እንችል ይሆን?
አዎ፣ በዓለም አቀፍ ደረጃ ያው የ2015 የኦሎምፒክ ማጣሪያዎች ሳውዝ አፍሪካ ላይ በተካሄዱ ውድድሮች አንድ ሁለት ጨዋታዎች የመብራት እድል አጋጥሞኛል። እንዲሁም በኮንጎ ኪንሻሳ ላይ እነዚሁ የአፍሪካ ክለቦች ማጣሪያ ናቸው ያለው። ከዛ በኋላ ሌላ እድል የማጫወት እድሉን አላገኘሁም። ሀገር አቀፍ ደረጃ ያው በፕሪሚየር ሊጉ ያው ከዚህ በፊት ወንዶችን በምናጫወትበት ሰዓት በብሔራዊ ሊግ ደረጃ ወንዶችን ጨዋታ በዋና ዳኝነት መራ ነበር። እዛ በኋላ ከጊዜ በኋላ ያው ሴት ዳኞች ወንዶች ጨዋታን እንድናጫወት በፌዴሬሽን በወጣ መመሪያ መሰረት ከዛ ከወጣም በኋላ የሴቶች ፕሪሚየር ሊግ ላይ ለረጅም ጊዜ ሰርቻለሁ። ደግሞ በሴቶች ፕሪሚየር ሊግ ላይ በኮሚሽነርነት ወይም በጨዋታ ታዛቢነት እሰራለሁ ማለት ነው።
አንድ የእግር ኳስ ዳኛ ወይንም ደግሞ ኮሚሽነርም ሊሆን ይችላል ጎበዝ ዳኛ ነው የሚባለው ጎበዝ ኮሚሽነር ነው የሚባለው ምን አይነት ብቃቶችን ሲያስመዘግብ ነው?
ምንድነው በዳኝነት ዙሪያ አንድ ዳኛ በጣም ጎበዝ ዳኛ ነው የሚባል በፊዚካል ፊትነስ ፊት ሲሆን ሜንታሊ ደግሞ የእግር ኳስ ህጎችን እና ደንቦችን ጠንቅቆ ማወቅና ማስተጋብር ማለት ነው። በተመሳሳይ ሁኔታ ወደ ኮሚሽነሩ ስትመጣም ኮሚሽነሩ ወር የተጫውታው ታዛቢ ዳኞቹን ለመገምገም ከዳኞቹ በተሻለ የህግ እውቀቱ ሰፊ የግምገማ እውቀቱ ጠንቃቃ የሆነ መሆን አለበት።
ሴቶች በእግር ኳስ ዳኝነቱ በተለይ ኢትዮጵያ ውስጥ ብዙ አይደሉም። ሴት ሆኖ አንዳንድ ጊዜ ደግሞ የወንዶችን የእግር ኳስ ጨዋታ መዳኘት ምን አይነት ፈተናዎች አሉት? እንዴትስ አድርጋችሁ ትወጡታላችሁ? አንቺም ሆነ ጥቂት የምትባሉ ዓለም አቀፍ ዳኞች ስላላችሁ
እውነትን ነው ባይዜ ከጊዜ በኋላ ወር 5 አመት ወዲህ ነው እንጂ ከዚህ በፊት ያው ሴት ኢንተርናሽናል ዳኞቻችን ያሉ የነበሩ ሴት ኢንተርናሽናል ዳኞቻችን የሀገሪቱን ፕሪሚየር ሊግ በብቃት እና በጥሩ ችሎታ ይበሩ ነበር። ያው ከጊዜ ጊዜ አዲስ ኮሚቴ በሚመጣ ጊዜ ሁሉም ኮሚቴ በራሱ መስፈርት አዲስ መስፈርት በማውጣት ስለዚህ እነዛን ሴት ጠንካራ ዳኞች ከወንዶች ውድድር እንዳይመሩ እና የሴት ጨዋታን ብቻ እንዲመሩ የሚል መስፈርት አውጥቶ ነው እንደዚህ አይነት ክፍተት የተፈጠረው እንጂ እውነቱን ለመናገር አሁንም ኢትዮጵያ ውስጥ የወንዶችን ጨዋታ በብቃት ሊመሩ የሚችሉ ዳኞች አሉ። ለምሳሌ አሁን ሊዲያን ብታያት ሊዲያ ታፈሰ በዓለም አቀፍ ደረጃ እስከ ዓለም ዋንጫ ድረስ እየዳኘች ያለች አንድ እንቁ ሴት ኢንተርናሽናል ዳኛች ነች። በሀገር አቀፍ ደረጃም በፕሪሚየር ሊጉ ላይ ብቸኛዋ ሴት ኢንተርናሽናል ሴት ዳኛ የሀገሪቱን ከፍተኛ የፕሪሚየር ሊግ ውድድር እየመራች ያለች ነች። ስለዚህ አሉ አሁን ወደዛ መጥተው ቢሰሩ ውድድሩን ፊት ሊያደርጉ የሚችሉ ሊመሩ የሚችሉ ብቃት ያላቸው ሴት ዳኞቻችን አሉ። እንግዲህ ወደፊት የእግር ኳስ ፌዴሬሽናችን እነዚህ ብቃት ያላቸውን ሴት ዳኞች ወደ ወንድ ውድድር እንዲመሩልን ያመጡልናል ብለን ተስፋ ይኖረናል። እንግዲህ
ካታር ላይ ዘንድሮ የዓለም ዋንጫ እየተከናወነ ይገኛል። እስካሁን የነበሩ ጨዋታዎችን በዳኝነት ረገድ ምን ይመስላሉ? እንደው የተሳሳተ ዳኝነት ነበረ የምትይበት አፍታ ክስተት ነበረ ወይ እስካሁን ድረስ በተደረጉት ጨዋታዎች ውስጥ?
አዎ፣ ያው ዳኝነት ክስተት ይኖረዋል። ማለት የሚዳኘው ሰው በሰው ነው እና ሰው ደግሞ ሰዋዊ ባህሪ ያለው ከዛ ውስጥ መሳሳት ነው። ስህተቶች ይኖራሉ። ግን ስህተቶቹ መጥፎ የሚሆኑት ምንድነው? ውጤት የሚያስቀይሩ ስህተቶች ሲፈጠሩ የአንድን ቡድን በዳኛ ውሳኔ የተሳሳተ ውሳኔ ከአንድ ውድድር ላይ ማውጣት አይነት ነገሮች ስለሚኖሩ በዳኝነቱ ላይ አዎ፣ ጥሩ ዳኞች ነበሩ። ጥሩ ጎኖች አሉ። አንዳንድ የታዩ ክፍተቶችም አሉ።
እንደ ክፍተት የሚነሳው ጉዳይ መካከል እንደው በአንቺ እይታ ይሄኛው ጨዋታ በዚህ በኩል ቢዳኝ ውጤቱ የተለየ ይሆን ነበር የምትይው አለ ይሆን?
አዎ፣ ከዚህ በፊት በተደረጉት የጥሎ ማለፍ ጨዋታዎች ላይ ለምሳሌ ጋና ከፖርቱጋል በተጫወተ ጨዋታ ላይ ለምሳሌ ያልሆነ ፔናልቲ ለሮናልዶ ተሰጥቶ ያ ፔናልቲ በቫር ሳይታይ ያ ፔናልቲ እንዲመታ ተደርጓል። ቢያንስ በቫር የመታየት ድሩ ቢኖር ኖሮ በኔ እይታ ያ ኳስ ካለፈ በኋላ ኮንታክት አድርጎ ነው ሮላንዶ ወደቀው። በዛ ኳስ ፔናልቲው ተገኝቷል። እንደዚህ አይነት ክፍተቶች ታይተዋል። ዛሬውን ዳኝነት በብራዚልና በክሮሺያ ማለት የተደረገውን ውድድር ምራውን ዳኛ ደግሞ ስለላይ ማኔጅመንቱ ያለው ነገር ነበረው ነገር አስተማሪ የሚሆን ብዙ ነገሮችን ደግሞ እንደዚህ ተምረንበታል።
እንግዲህ ዘንድሮ ለመጀመሪያ ጊዜ ዓለም አቀፉ የእግር ኳስ ፌዴሬሽን FIFA ሴት ዳኞች የዓለም ዋንጫን እንዲመሩ ወስኗል። የተወሰኑ ሴት ዳኞችም ጨዋታዎችን መርተዋል። ይሄ በአጠቃላይ በዓለም ላይ ላሉ ሴት ዳኞች ያለው ፋይዳ ምንድነው? ይሄን በማየትሽ አንቺ ምን ይስማማሻል?
በዓለም አቀፍ ደረጃ የሴት ዳኞች የዓለም ዋንጫን ሲመሩ የመጀመሪያ ጊዜ ነው። ይሄን በማየቴ እጅግ በጣም ደስተኛ ነኝ። ወደፊት እንደነሱ ተሻሉና ጠንካራ እነስ ዳኞች ጠንክረው ከሰሩ እስከ ዓለም ዋንጫው ድረስ የወንዶችን ጨዋታ መምራት እንደሚችሉ ማሳየታቸው ለሀገራችን የእግር ኳስ ፌዴሬሽን ትምህርት ይሰጣል ብዬ አስባለሁ። ምክንያቱም ሴት ዳኞች ከበረቱ ከጠነከሩና ከሰሩ ዓለም ዋንጫ ድረስ ወጥተው መጫወት የሚችሉ ከሆነ ሀገር በሀገር ውስጥ በሚደረጉ ትልልቅ ውድድሮች ላይ ሴት ዳኞችን አብቅቶ ውድድር እንዲመሩ ማድረግ እንደሚቻል ትልቅ ትምህርት ይሰጣል ብዬ አስባለሁ።
ቆይታችንን ከማብቃታችን በፊት በእግር ኳስ ዳኝነት ዘርፍ በርካታ ኢትዮጵያውያን እንዲበራከቱ በዘርፉ ውስጥ ያሉ ሴቶችም እንዲበዙ እንደ ሀገርስ በስፖርቱ ዘርፍ ምን መደረግ አለበት ብለሽ ትመክሪያለሽ?
አዎ፣ እኔ እንደ ሀገር ቢሆን ብዬ የማስበውና ሴት መስጠት መፈልገው ምንድነው? በሀገራችን ተጨባጭ ሁኔታ የኢትዮጵያ ከኢትዮጵያና አንጻር ሴት ዳኞች አሁንም በርካታ ሴት ዳኞች በፌዴራል ደረጃ አንደኛ መምሪያ ደረጃ በክልል ደረጃ የሚሰሩ ዳኞች አሉን። እነዛን ዳኞች በፌዴሬሽን በኩል አስፈላጊ የሆነ ድጋፍና ትብብር በተለየ እይታ ይሰጣቸው። ምክንያቱም እኔ ቀደም እንደገለጽኩልህ ከወሊድ በኋላ በገጠመኝ የህመም ችግር ነው ከዳኝነት ራሴን ያገለልኩት። ሴት ልጆች ቤት ውስጥ ጫና ይበዛባቸዋል። ሴት ልጆች ቤት ውስጥ እናት ነች፣ ኃላፊነት ይበዛባታል። ከልጅ ጋር ያለ ኃላፊነት፣ ቤተሰብ በማስተዳደር ሁኔታ ብዙ ጫናዎች ስለሚኖርባት ያንን ጫና ተገንዝቦ በሚገጥማቸው ማንኛውም ፊዚካልም ሆነ ሜንታሊ በዳኝነቱ ላይ የሚያስፈልጋቸውን እገዛ እንዲደረግላቸው በፌዴሬሽኑ በኩል አትኩሮት እንዲሰጠው ነው የምፈልገው። ምክንያቱም ጥሩ ጥሩ ዳኞች የምናያቸው አሉ። ነገር ግን ከወሊድ በኋላ ካለው ማህበራዊ የአኗኗር ዘዴ ከዚህ አንጻር ባክ ያደርጋሉ። ስለዚህ ዳኞችን ለማብዛት ሴት ዳኞቻችንን ለማብዛት እና ትልቅ ደረጃ ላይ ለማድረስ በተለየ ሁኔታ ሴት ዳኞቻችንን በተለየ እንክብካቤ ቢደረግላቸው፣ ድጋፍ ቢደረግላቸው የሚል አስተያየት ነው መስጠት እንፈልገው።
እጅግ በጣም አመሰግናለሁ። ጌረ ወርቅ ከተማ በዓለም አቀፍ የእግር ኳስ ዳኝነት አሁን ደግሞ በእግር ኳስ ኮሚሽነርነት እያገለገልሽ ትገኛለሽ። ሀሳብሽን ስላጋራሽን በጣም አመሰግናለሁ።
አመሰግናለሁ።
የሙዚቃ አፍታ እንውሰድ። አስኬድ እንደ ሾው ዱማ ዱሜ ይላል። Yeah. አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የቀዳሚው ምሽት ታህሳስ 8 2015 ዓ.ም የአሜሪካ ድምጽ የአማርኛ መሰናዶ እዚህ ላይ ተጠናቀቀ። ኤደን ገረመው መርሃ ግብሩን በመምራት፣ ብርሃን ኃይሉ በፕሮዳክሽኑ፣ ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ ዘጋቢዎች ጋር እንዲሁም ደግሞ ባለሙያዎች ጋር እንሰናበታችኋለን። ጤና ይስጥልን።